ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 24 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም ቆንጂት ታዬ ነኝ።
በሙስና ተጠርጥረው የታሰሩ የመንግሥት የሥራ ኃላፊዎች ባለሀብቶችና አቀባባዮች ቁጥር 42 መድረሱ ተገለጸ።
በዚህ የምርመራና የማስረጃ ማሰባሰብ ሂደት ላይ የሚደረገው አጠቃላይ የማጣራት ስራ የሚያደርሰን መዳረሻ ሚኒስተሩም ጋር ይሁን ሚኒስተር ዴታው ጋር ወደ ጎንም ሌላ ኃይል ይሁን ወደ ታችም ይሁን እስካደረሰን ድረስ የሚጠየቀው ኃይል መጠየቁ አይቀሬም።
ፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ ናቸው። ሙሉ ዘገባ በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጅት።
የዩናይትድ ስቴትስ የጦር ሰራዊት የአፍሪካ እዝ አንድ የታወቀ የአልሸባብ ተዋጊ ገለናል ሲል ተናገረ። የሩሲያ ፕሬዚደንት ቭላዲሚር ፑቲን አሜሪካ በጣለቻቸው አዲስ ማዕቀቦች የተነሳ ባጸፋው ሞስኮ የሚገኙ የዲፕሎማሲያዊ ሚሽን አባላቷን ዩናይትድ ስቴትስ እንድትቀንስ አዘዙ የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ሶማሊያ ውስጥ ባካሄደው የአየር ጥቃት አንድ የታወቀ የአልሸባብ ተዋጊ ገድለናል ሲል አስታወቀ። የአፍሪካ እዙ ዛሬ ባወጣው መግለጫ የዩናይትድ ስቴትስ ኃይሎች ደቡባዊ ሶማሊያ ውስጥ ቶርቶሮ በሚባል አካባቢ ትናንት እሁድ ሊነጋጋ ሲል በሲቪሎች ላይ አንድም ጉዳት ሳይደርስ የተሳካ ጥቃት ማካሄዳቸውን አስታውቋል። ሶማሊያ ውስጥ የሚገኝ አንድ ምንጭ እንደተናገረው ከሆነ በአየር ጥቃቱ የተገደለው አሊ መሐመድ ሆሴን የሚባል ከፍተኛ የአልሸባብ ባለስልጣንና የሽብርተኛው ቡድን መሪ የአቡ ኡበይዳ አማካሪ ነው። አሊ ጀበል በሚል ተለዋጭ ስምም የሚጠራው ሁሴን ሞቃዲሾ ውስጥ እጅግ የታወቀ ሲሆን ከተማዋ ውስጥ የተካሄዱ ጥቃቶችን ሲመራ እንደነበርና የንግድ ድርጅቶችን ደግሞ መዋጮ እንዲከፍሉ ያስገድድ ነበር ሲሉ ምንጮቹ ገልጸዋል። በተያያዘ ዜና የዩጋንዳ የጦር ኃይል ከትናንት በስቲያ ቅዳሜ ደቡባዊ ሶማሊያ ውስጥ በደረሰ አንድ ጥቃት 12 ወታደሮቻችን ተገድለውብናል ሲል በዛሬው ዕለት አስታውቋል። በታችኛው ሸበሌ ግዝ ክፍለ ግዛትም የአልሸባብ ተዋጊዎች ባደረሱት ጥቃት ቢያንስ 18 የአፍሪካ ህብረት የሰላም አስከባሪ ኃይል ወታደሮች መገደላቸውን ምንጮቹ ገልጸዋል።
በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጣልቃ ገብታለች የተባለችው ሀገራቸው የተጣለባትን አዳዲስ ማዕቀቦች ምላሽ ለመስጠት ዋሽንግተን፣ ሞስኮና ሌሎችም ከተሞች ውስጥ ያሏትን የዲፕሎማሲያዊ ልዑካን አባላት ቁጥር በ755 ሰው እንድትቀንስ የሩሲያ ፕሬዚደንት ቭላዲሚር ፑቲን አዘዙ። ፑቲን በአንድ የሩሲያ ቴሌቪዥን ጣቢያ ላይ ሲናገሩ በአሁኑ ወቅት እንዲወሰድ ስላልደገፉ እንጂ መንግሥታቸው ዩናይትድ ስቴትስ ላይ ሌላም የበቀል እርምጃ ሊወስድ እንደሚችል ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አሳዛኝና የማይገባ ሲል ለገለጸው የሩሲያ ትዕዛዝ ምን አይነት ምላሽ እንደሚሰጥ እያጤነ መሆኑን አስታውቋል። የዩናይትድ ስቴትስ የተወካዮች ምክር ቤት በሩሲያ በኢራንና በሰሜን ኮሪያ ላይ ያነጣጠሩ ማዕቀቦችን ያካተቱ ሕጎችን ያጸደቀው ባለፈው ሐሙስ ነው። ይህ በሆነ በማግስቱ አርብ የሩሲያ የውጭ ጉዳይ ሚኒስቴር በጉዳዩ ላይ ባወጣው የመጀመሪያ መግለጫ ማዕቀቡ ዩናይትድ ስቴትስ በዓለም አቀፍ ጉዳዮች ላይ የምትከተለውን ከልክ ያለፈ ማን አለብኝነት የሚያረጋግጥ ነው ብሏል። አያይዞም ዩናይትድ ስቴትስ ሩሲያ ያሏትን ዲፕሎማሲያዊና የቴክኒካዊ ሙያ አባላት ቀንሳ እኛ እዚያ ዩናይትድ ስቴትስ ባሉን ቁጥር መወሰን አለባት፣ በዚያም መሰረት እስከ ቀጣዩ ነሐሴ መጨረሻ ባለው ጊዜ የኤምባሲዋን አባላት ቁጥር ወደ 455 እንድትቀንስ አሳስበዋል። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ትናንት በኤቢሲ ቴሌቪዥን በሰጡት ቃል እንዲያውም ይህ የበቀል እርምጃ እጅግ በጣም ዘግይቷል፣ ሩሲያ ከዚህ የሚበልጥ እርምጃ ለመውሰድ የሚያስችል የበዛ አቅም አላት ብለዋል። ፕሬዚደንት ዶናልድ ትራምፕ የማዕቀቡን ሕግ ገና አልፈረሙም፣ ዋይት ሀውስ ይፈርማሉ ብሏል።
የቀድሞ የዩናይትድ ስቴትስ የባህር ወለድ ጦር ሰራዊት ጀነራል ጆን ኬሊ አዲሱን የዋይት ሀውስ ጽህፈት ቤት ዋና ኃላፊነት ስራቸውን በዛሬው ዕለት ተረክበዋል። ጀነራል ኬሊ ዛሬ ዋይት ሀውስ ውስጥ ቃለ መሐላቸውን ፈጽመዋል። እስካሁን የአገር ደህንነት ሚኒስትር ሆነው ሲያገለግሉ የቆዩት ጀነራል ኬሊ በአዲሱ ስራቸው አንዱ ዋና ኃላፊነታቸው በሚስተር ትራምፕ የዋይት ሀውስ ቤተ መንግስት ስነ ስርዓትን ማስያዝ ይሆናል ተብሏል። ፕሬዚደንት ትራምፕ ግሩም ስራ እንደሚሰሩ ተስፋ አደርጋለሁ ሲሉ ተናግረዋል። ስለ ጀነራሉ እስካሁን ግሩም ስራ በማከናወኑ እንኳን ደስ ያለው፣ አሁን ደግሞ ጀነራል እንደ ዋይት ሀውስ ጽህፈት ቤት ዋና ኃላፊ ከተቻለ ከዚያም የበለጠ ስራ እንዲያከናውኑ በጉጉት እንጠብቃለን ብለዋል። ፕሬዚደንቱ የፊተኛውን የጽህፈት ቤት ኃላፊያቸውን ራይንስ ፕሪበስን ባለፈው አርብ ዕለት ነው ያባረሯቸውና በምትካቸው ጀነራል ኬሊን የሾሙት። ፕሬዚደንት ትራምፕ አስተዳደሩን ከተረከቡ ባለፉት በእነዚሁ ጥቂት ወራት ውስጥ የዋይት ሀውስ ረዳቶቻቸው በውስጥ ሽኩቻ ሲታመሱ ቆይተዋል። ብዙዎቹንም ፕሬዚደንቱ በተለያዩ ምክንያቶች አሰናብተዋቸዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ሞንቴኔግሮን በመጎብኘት በያዝነው ሳምንት ከባልካን ሀገሮች መሪዎች ጋር የመነጋገር እቅድ እንዳላቸው አንድ የውጭ ጉዳይ ሚኒስቴር ከፍተኛ ባለሥልጣን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በጀት እጅግ በመቀነሱ ዋሽንግተን ለሩሲያ ጣልቃ ገብነት በተጋለጡት በቋፍ ላይ ባሉት ሀገሮች ውስጥ የሚኖራት ሚና ይደበዝዛል የሚል ስጋት አድሮባቸው ለነበሩት የባልካን ሀገሮች መሪዎች መልካም ዜና ሆኗል ሲል የኬንዳ ኮስትሬቺ ዘገባ ይጠቅሳል። አዳነች ፍስሐ የተጨማሪ አላት።
ባለፈው ጥቅምት ወር የሞንቴኔግሮን ጠቅላይ ሚኒስትር ገድሎ መንግስታቸውን ለመገልበጥ በሩሲያ የተደገፈው ሙከራ ተደርጓል የተባለው ክስ ዩናይትድ ስቴትስ ሩሲያ በባልካን ሀገሮች የምታካሄደው አይን ያወጣ ጣልቃ ገብነት ብለዋለች። አሜሪካ በክልሉ ያላትን ጥቅምና የአጋሮቿ ሀገሮችን ጥቅምንም እንደምትጠብቅ ገልጸዋል። ምክትል የውጭ ጉዳይ ሚኒስትር ሆይት ብራያኒ አብራርተዋል።
Other countries in the Balkans need to be very cautious, need to watch.
በባልካን ክልል ያሉ ሌሎችም ሀገሮች በጣም መጠንቀቅ አለባቸው። ሩሲያ የምትሰራውን ነገር በጥንቃቄ ማጤን ይኖርባቸዋል። እኛም የምናደርገው ይህንን ነው።
የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ከቅርብ ጊዜያት ወዲህ ከባልካን ጋር ያለውን ግንኙነት በሚመለከት የትራምፕ አስተዳደር ገጽታ ሆነው ቆይተዋል። ባለፈው ሳምንት በሰርቢያ አዲስ ከተመረጡት ፕሬዚደንት አሌክሳንደር ቪችች ጋር ዋሽንግተን ላይ ተገናኝቶ ተነጋግረዋል። ነገ ደግሞ ወደ ሞንቴኔግሮ ይጓዛሉ። ሩሲያ የባልካን ሀገሮች ከዩሮ አትላንቲክ ተቋማት ጋር እንዳይቀራረቡ ለመግታት ትፈልጋለች። የባልካን ሀገሮች በአውሮፓ ህብረትና በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ መታቀፍ ዩናይትድ ስቴትስን ይጠቅማል ብለዋል።
has been consistent across numerous
administrations. የዩናይትድ ስቴትስ ፖሊሲ በተለያዩት ዲሞክራትና ሪፐብሊካን አስተዳደሮች ውስጥ የጸናውም ለዚህ ነው። ይህ እንደሚቀጥልም እተማመናለሁ።
ምክትል የውጭ ጉዳይ ሚኒስትር ያያይዘውም የባልካን ሀገሮች አዎንታዊ ለውጦች ማድረጉንና ሙስናን መታገል እስካጠናከሩ ድረስ ለውጭ ጣልቃ ገብነት የመጋለጣቸው እድል ይቀንሳል ሲሉ አስገንዝበዋል። አሁንም የሀገር ውስጥና የውጭ ተግዳሮቶች ባልተገቱባቸው ሀገሮች ከዩናይትድ ስቴትስ የሚታይ የቁርጠኝነት ምልክት ወሳኝ ይሆናል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያን አህጉር ተሻጋሪ ተወንጫፊ ሚሳይል ሙከራዎች በተመለከተ ከጃፓንና ከደቡብ ኮሪያ ጋር አስቸኳይ የዲፕሎማሲ ምክክር ዙር ጀምረዋል። ዛሬ ሰኞ ፕሬዚደንቱ የጃፓን ጠቅላይ ሚኒስትር ሺንዞ አቤን ለአንድ ሰዓት ያህል በስልክ አነጋግረዋቸዋል። ሁለቱ መሪዎች ሰሜን ኮሪያ በዩናይትድ ስቴትስ፣ በጃፓንና በደቡብ ኮሪያ እንዲሁም በሌሎችም ሀገሮች ላይ በቀጥታ ከባድ ስጋት ደቅናለች፣ ያም እየተባባሰ መሆኑን ተስማምተውበታል። በዚያች ሀገር ላይ የዲፕሎማሲና የምጣኔ ሀብት ጫናውን ለማፋፋም ሁለቱ መስማማታቸውን ዋይት ሀውስ ባወጣው መግለጫ አመልክቷል። ፕሬዚደንት ትራምፕ እረፍት ላይ የሚገኙትን የደቡብ ኮሪያውን ፕሬዚደንት ሙን ጄ ኢንንም በስልክ ለማነጋገር ሞክረው እንደነበረ የዩናይትድ ስቴትስ ባለስልጣናት አስታውቀዋል።
በመጨረሻም አፍጋኒስታን ዋና ከተማ ካቡል ውስጥ አጥቂዎች በኢራቅ ኤምባሲ ላይ ያደረሱት ወረራ ከአራት ሰዓት በኋላ ማብቃቱን የአገር ግዛት ሚኒስቴሩ አረጋግጧል። የአፍጋን የጸጥታ ኃይሎች ሦስቱን አጥቂዎች መግደላቸውንና በተኩስ ልውውጡ አንድ ፖሊስ መቁሰሉን ገልጾ በኤምባሲው አባላት ላይ ግን ምንም ጉዳት እንዳልደረሰ የአገር ግዛት ሚኒስቴሩ አመልክቷል። በከባዱ የታጠቁ አራት አጥፍቶ ጠፊዎች ዛሬ በኢራቅ ኤምባሲ ላይ ያደረሱትን ወረራ ያሴርኩ እኔ ነኝ ሲል የእስላማዊ መንግሥት ቡድን ኃላፊነት ወስዷል። የአፍጋኒስታን የአገር ግዛት ሚኒስቴር እንዳለው ከአጥቂዎቹ መካከል አንደኛው ቦምቡን ኤምባሲው ዋና በር ላይ አፈንድቶ ሌሎቹ እንዲገቡ አድርጓል። ለዜና የተያዘው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ ሐምሌ 24 2009 ዓ ም ምሽት ፕሮግራማችን ነው።
ጤና ይስጥልኝ ልጆች፣ የዛሬ አበባዎች የነገ ፍሬዎች፣ እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች፣ በጣም ጥሩ ነው ልጆች። ዛሬ ደስ የሚል ተረት ነው የምነግራችሁ።
ይህ ድምፅ ዛሬ ጸጥ አለ። አባባ ተስፋዬ ሳህሉ ዛሬ አርፈዋል። በመጽሔት ተስፋዬ ሳህሉን እንዘክራለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
በሙስና ተጠርጥረው የታሰሩ የመንግሥት የሥራ ኃላፊዎች ባለሀብቶችና ደላላዎች ቁጥር 42 መድረሱን ፌዴራሉ ጠቅላይ ዋና አቃቤ ሕግ አቶ ጌታቸው አምባይ አስታውቀዋል። ጠቅላይ አቃቤ ሕጉ በየትኛውም ደረጃ ላይ ያለ ባለሥልጣን ከተጠያቂነት አያመልጥም ብለዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ይዟል።
በሙስና የተጠረጠሩ በቁጥጥር ስር መዋላቸው ከተገለጸ በኋላ በሰጡት የመጀመሪያ መግለጫ ነው የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባይ ቁጥሩ መጨመሩን ይፋ ያደረጉት።
በአጠቃላይ በአዲስ አበባና በፌዴራል ደረጃ በሚገኙ አምስት ተቋማት ላይ እርምጃ የመውሰዱ እንቅስቃሴ የተጀመረበት ሁኔታ ነው ያለው። በእነዚህ ተቋማት እስካሁን ድረስ በወንጀል ተጠርጥረው በቁጥጥር ስር እንዲውሉ የተደረጉ እና በፍርድ ቤት ትዕዛዝ እንዲያዙ የተደረጉ ሰዎች ቁጥር በምናይበት ጊዜ በተለያዩ የኃላፊነት ደረጃ ላይ የሚገኙ የመንግስት ሰራተኞች 32 ሲሆኑ በጉዳይ አስፈጻሚነትና በመሀልም የድለላ ስራ በመስራት የሚንቀሳቀሱ 3 ግለሰቦችና በባለሀብት ደረጃ ደግሞ 7 በድምሩ 42 ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራና በምርመራ ሂደት ላይ የሚገኝ መሆኑን ማየት ይቻላል።
በሙስና ተጠርጥረው በቁጥጥር ስር የዋሉት ከፍተኛ የመንግስት ባለስልጣናት፣ ባለሀብቶችና ደላሎች መሆናቸው ሲዘገብ ቆይቷል። በቁጥጥር ስር የዋሉት ግለሰቦች ሲያገለግሉበት የነበረውን የስራ ኃላፊነት የተመለከቱ አንዳንድ ወገኖች ግን ከፍተኛ ባለስልጣናት የሚለው አገላለጽ የሚያስኬድ እንዳልሆነ ይናገራሉ። ይህንን እንዴት እንደሚመለከቱት የተጠየቁት የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባዬ ተከታዩን መልሰዋል።
የመንግስት ከፍተኛ ኃላፊዎች ብለን የምናስበው በሚኒስተርና በሚኒስተር ዴታ ማዕረግ ብቻ ያለ ከሆነ የመንግስት ኃላፊ ተብሎ የሚታየው ስህተት ይሆናል። ለእኔ እስከሚገባኝ ድረስ የመንግስት ኃላፊነት ደረጃ ላይ ከፍተኛውን የመወሰን ድርሻ ያለው በዳይሬክቶሬት ደረጃ ያለው ኃይል ከመሆኑ ጋር ተያይዞ አጠቃላይ የገንዘብ እንቅስቃሴውና አጠቃላይ ቢሮክራቲክ የሆነውን ጉዳይ የመወሰን ኃላፊነት በማን ጫንቃ ላይ የወደቀ ነው ከተባለ በእነዚህ ኃላፊነት ባላቸው ግለሰቦችና ኃይሎች ላይ። በሚኒስተርና በሚኒስተር ዴታ ማዕረግ የሚታየው ኃይል ፖለቲካል አፖይንቲ ከመሆኑ ጋር ተያይዘው ፖለቲካሊ ተቋሙን የመምራትና የማንቀሳቀስ ኃላፊነት ያለበት ከመሆኑ ጋር ተያይዘው በዚህ ረገድ የሚመለከተው ጉዳይ የለም ባይባልም እንኳ ዋነኛው ስራ ፖለቲካል ዳይሬክሽኖች ከመስጠት ጋር የተያዙ ጉዳዮች ናቸው።
ይህም ሆኖ ግን በወንጀል ተሳታፊ የሆነ በየትኛውም ደረጃ ላይ ያለ የመንግስት ባለስልጣን ከተጠያቂነት እንደማያመልጥ አቶ ጌታቸው አብራርተዋል።
በዚህ የምርመራና የማስረጃ ማሰባሰብ ሂደት ላይ የሚደረገው አጠቃላይ የማጣራት ስራ የሚያደርሰን መዳረሻ ሚኒስተሩም ጋር ይሁን ሚኒስተር ዴታው ጋር ወደ ጎንም ሌላ ኃይል ይሁን ወደ ታችም ይሁን እስካደረሰን ድረስ የሚጠየቀው ኃይል መጠየቁ አይቀርም። ነገር ግን በተሰበሰቡት መረጃዎችና ማስረጃዎች ፍሮንት ላይን ላይ የምናገኘው የመወሰን ስልጣን ያለው ይህ ኃይል ነው። በዚህ መሰረት ይህንን ኃይል ይዘን የምርመራ ስራችን እናጠናክራለን። ስለዚህ የሙስና ተግባር አጥፊዎችን ለማስቀጣት ታስቦ የተያዙ የተጠረጠሩ ሰዎችን ብቻ ለማስቀጣት ታስቦ ሳይሆን ተግባሩን በመምራት ረገድ ያለውን የሙስና ሰንሰለት የመበጣጠስና በዘርፉ የሚታየውን የሙስና ፕራክቲስ የማዳከም ስራዎችን የመስራት ጉዳይ ነው። ስለዚህ ይህንን መሰረት አድርገው ምርመራው ሊያደርሰን የሚችለን ደረጃ ላይ እስከምንደርስ ጊዜ ድረስ በየደረጃው ያለ ኃላፊነት ያለው ኃይል ተጠያቂ ከመሆን የማይድን መሆኑን ማየት የሚቻልበት ሁኔታ አለ። ስለዚህ አንዳንድ ወገኖች መንግስት በዚህ መንገድ ሚኒስተርና ሚኒስተር ዴታ ካልጠየቀ ራሱን አላየም የሚባለው ጉዳይ የዋህነት ነው። ምክንያቱም የመንግስት ሀብትና ገንዘብ በስፋት የማንቀሳቀስና የማሰማራት ኃላፊነት የተሰጠው ኃይል ይሄ ኃይል ጉዳዮችን የሚያመቻቸውና የሚፈጽመውም ኃይል ይሄው ኃይል ነው። ይህ ኃይል ባቀረባቸው የውሳኔ ሀሳቦችና ሙያዊ ሀሳቦች ላይ ተመስርቶ ሚኒስትሩ ወይም ሚኒስተር ዴታው ሊወስን ይችላል። ያ ማለት ኃላፊነት የለበትም ማለት አይደለም። በዚህ ረገድ ሚኒስትሮችም በኔትወርክ ውስጥ ገብተው የተገኙበት ደረጃ ላይ ከተገኙ ተጠያቂ ከመሆኑ አይደለም።
ባለፈው ማክሰኞ በቁጥጥር ስር መዋላቸው የተገለጸው የመንግስት የስራ ኃላፊዎች፣ ባለሀብቶችና በመሀል ያሉ ደላሎች ፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መቅረባቸው የ14 ቀናት ተጨማሪ የምርመራ ጊዜም እንደተጠየቀባቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የኬንያ ምርጫ ሊካሄድ 9 ቀን ሲቀረው የምርጫ ኮሚሽኑ የቴክኖሎጂ ጉዳዮች ኃላፊ ሞተው ተገኙ። የቪኦኤ ዘጋቢ ጂል ክሬግ ከናይሮቢ የላከችውን ዘገባ ትዝታ በላቸው ታቀርባለች።
ለኬንያ ምርጫ ኮሚሽን የኢንፎርሜሽንና ቴክኖሎጂ ጉዳዮች ኃላፊ የክሪስ ማሳንዶ ሞት የተረጋገጠው ዛሬ ነው። ማሳንዶ በሕይወት ከታዩ 3 ቀናት አልፏቸዋል። የኬንያ ነጻ የምርጫና ድንበሮች ኮሚሽን ሊቀመንበር ዋፉላ ቺቡካቲ ከአንድ የናይሮቢ የአስከሬን ማቆያ ቤት ለጋዜጠኞች ቃል ሰጥተዋል።
There's no doubt that he was tortured.
ስቃይ ተፈጽሞባቸው ለመገደላቸው ምንም ጥርጥር የለንም። አስከሬናቸው እንደሚመረመር አውቃለሁ። እንደ ኮሚሽን አሁን ልናጣራ የሚገባው ማን ገደላቸው ለምን የሚለው ይሆናል።
የኬንያ ፖሊስ ለግድያው የሚያውቀው ካለ ለቃል አቀባዩ ስልክ ተደውሎ እስካሁን የሰጡት ምላሽ የለም። ሚስተር ቺቡካቲ በዚህ በሐዘን ጊዜ ሁሉም የምርጫ ኮሚሽኑ ሰራተኞች እንዲረጋጉ ጠይቀው ለመንግስትም ጥሪ አቅርበዋል።
And at this point in time I demand from the government that they provide security for all employees.
ለኬንያውያን ነጻና ሚዛናዊ ምርጫ እንድናካሂድ በአሁኑ ሰዓት መንግስት ለኬንያ ነጻ ምርጫና ድንበሮች ኮሚሽን ሰራተኞች በሙሉ ጥበቃ እንዲያደርግ እንጠይቃለን።
አስከሬናቸው የተገኘው ማሳንዶ የኬንያ ምርጫ ኮሚሽን የኢንፎርሜሽን ቴክኖሎጂ ጉዳዮች ኃላፊ እንደመሆናቸው ስለ መጪው ምርጫ ጥልቅ እውቀት አላቸው። ቺቡካቲ ዛሬ ሊካሄድ የነበረው የምርጫ ልምምድ ቀኑ ወደፊት እስከሚገለጥ ድረስ ለሌላ ጊዜ እንዲተላለፍም አድርገዋል። በኬንያ የምርጫው ቀን እየተቃረበ ሲመጣ ግጭት እንዳይከሰት ፍርሃቱም እየጨመረ ነው። ተቃዋሚ ፓርቲዎች ፕሬዝዳንት ኡሁሩ ኬንያታ ምርጫውን ለማጭበርበር ይፈልጋሉ በማለት ከወዲሁ እየወነጀሉ ሲሆን፣ ፕሬዝዳንቱ ደግሞ ዋናው ተቃዋሚያቸው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ሀገሪቱን በጎሳ ለማከፋፈል እየሞከሩ ነው በማለት ይወነጅላሉ። ኦዲንጋ ከፍተኛ ፉክክር በነበረበት እንደ አውሮፓ አቆጣጠር በ2007 ዓ.ም በተካሄደው ምርጫ መሸነፋቸው ይታወሳል። በዚያ ምርጫ ላይ በተጫረ ግጭት 1100 ኬንያውያን መሞታቸው አይዘነጋም።
ተከታዩ የመጽሔት ርዕስ ወደ ምዕራብ አፍሪካ ይወስደናል። የቦኮ ሐራምን ጥቃት ሸሽተው ወደ ካሜሩን የኮበለሉ ናይጄሪያውያን ስደተኞች ወደ አገራቸው የሚመለሱት በራሳቸው ፈቃድ መሆኑን ካሜሩን ማረጋገጥ እንዳለባት የአፍሪካ ኅብረት የሰላምና ደህንነት ኮሚቴ አሳስቧል። ይህንኑ ጉዳይ ለማጣራት ወደ ሰሜን ካሜሩን ካመራው የኅብረቱ ልዑካን ቡድን ጋር የተጓዘው ሞኪየድዊን ኬንዜካ ያስተላልፈልን ዘገባ አለ። አዲሱ አበባ ያቀርበዋል።
ወደ ናይጄሪያ በመመለስ ላይ ያሉ በብዙ መቶዎች የሚቆጠሩ አብዛኛዎቹ ሕፃናት ስደተኞች ተራብን ተጠማን እያሉ በመጮህ ላይ ናቸው። የታጀቡትም ቦኮ ሐራምን በሚዋጋውና ከብዙ አገሮች በተውጣጣው በግብረ ኃይሉ ወታደሮች ነው። የካሜሩን ቀይ መስቀል ማኅበር ባለሥልጣን የሆኑት ጆሴፍ ጎይሶ ስደተኞቹን ካጀቡት የሰብአዊ አገልግሎት አባላት አንዱ ናቸው። ቦኮ ሐራም በሆነው ሰዓት ጉድ ሊሰራን ስለሚችል ስደተኞቹ በወታደር መታጀባቸው አስፈላጊ ነው ይላሉ። በግብረ ኃይሉ ከፍተኛ አመኔታ አላቸው። ነውጠኛው ቡድን የሚያካሄደው ግድያም በቶሎ እንደሚጠናቀቅ ያምናሉ ነው ያሉት። ወታደሮቹ ለቪኦኤ እንደገለጡት ቦኮ ሐራም ካለፈው ጥር ጀምሮ አልፎ አልፎ በሚያካሄደው ተኩስ ጥቃት ሲፈጽም ቆይቷል። ባለፉት ሁለት ወራት ግን የክልሉ ወታደሮች ቦኮ ሐራም ይዟቸው የነበሩትን አካባቢዎች አስለቅቀዋል። ከካሜሩን የሚመለሱ የናይጄሪያውያን ስደተኞች ቁጥር በይፋ አልተገለጠም። ባለፈው መጋቢት ወር ሁለቱ አገሮች ናይጄሪያና ካሜሩን ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ጋር በመሆን ስደተኞቹ የሚመለሱት በራሳቸው ፍላጎትና ፈቃድ መሆኑን ያመላከተ የሶስትዮሽ ስምምነት መፈራረማቸው ይታወሳል። ባለፈው ሰኔ ወር ግን ዩኤንኤችሲአር ባወጣው መግለጫ የካሜሩን መንግስት 887 ናይጄሪያውያን ስደተኞችን ያለ ፍላጎታቸው የድንበር ከተማ ወደ ሆነችው ወደ ባንኪ መመለሱን አመልክቷል። የተባበሩት መንግስታት እንደገለጠው ሌላም ተመሳሳይ አጋጣሚ ተከስቷል። የካሜሩን መንግስት ግን አላስገደደንም ሲል ያስተባብላል። ካሜሩን ድንበሯ ላይ የሚገኙ ወደ 115,000 የሚገመቱ ናይጄሪያውያን ስደተኞችንና አገሯ ውስጥ ባለው ግጭት ምክንያት የተፈናቀሉ ወደ 200,000 ዜጎቿን የሰብአዊ እርዳታ ፍላጎት ለማሟላት ጥረት ማድረጓ ይታወቃል። አንድ የአፍሪካ ኅብረት የልዑካን ቡድን ባለፈው አርብ ሰሜናዊቷን የማሮዋ ከተማ ጎብኝቷል። የኅብረቱ የሰላምና ደህንነት ምክር ቤት ሊቀመንበር ናይጄሪያዊው አምባሳደር ባንኮሌ አደዮዬ ናቸው ቡድኑን የመሩትና ለቪኦኤ ሲናገሩ ለመመለስ ፈቃደኞች የሆኑት ብቻ ናቸው መመለስ ያለባቸው ብለዋል።
We want to thank the government and people of Cameroon first for hosting these refugees and
ስደተኞቹን ያስተናገዱትንና አስፈላጊ የሆኑ እርዳታዎች ያቀረቡትን የካሜሩንን ሕዝብና መንግሥት ማመስገን እንወዳለን። ስደተኞቹ ሰላማዊና ሰብአዊ በሆነ መልኩ ይመለሱ ዘንድ የተባበሩት መንግሥታት እንዲሁም የተለያዩ መስሪያ ቤቶች ትብብር እንደሚያሻም ማሳሰብ እንወዳለን።
ስደተኞችን ወደ አገራቸው የመመለሱ ሁኔታ እንደ ዩኤንኤችሲአርና ድንበር የለሽ ሐኪሞች ቡድን የመሳሰሉትን አያሌ የረድኤት ድርጅቶች አሳስቧል።
የሰኞ ምሽት ፕሮግራማችን ይቀጥላል። አድማጮች፣ ሁለገቡ ባለሙያ ተስፋዬ ሳህሉ ወይም በብዙዎች ዘንድ በሚታወቁበት ስማቸው አባባ ተስፋዬ ዛሬ አርፈዋል። ጽዮን ግርማ አጠር ያለ ዘገባ አሰናድታለች።
ሁለገቡ የሙያ ባለቤት ተስፋዬ ሳህሉ ወይም አባባ ተስፋዬ ዛሬ ከዚህ ዓለም በሞት ተለይተዋል።
ጤና ይስጥልኝ ልጆች፣ የዛሬ አበባዎች የነገ ፍሬዎች፣ እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች፣ በጣም ጥሩ ነው ልጆች። ዛሬ ደስ የሚል ተረት ነው የምነግራችሁ። ስለዚህ ተረቶቼን በምትሰሙ ጊዜ ሁልጊዜ
በትውልድ ሁሉ ጆሮ ውስጥ ተቀርጾ የቀረ የአባባ ተስፋዬ ሰላምታቸው ነው። ከ1957 ዓ.ም ጀምሮ ለ40 ዓመታት በኢትዮጵያ ቴሌቪዥን የልጆች ፕሮግራም በተረትና ምሳሌ አዋስተው በሚያቀርቡት ዝግጅታቸው የሁለት ትውልድ የልጅነት ትዝታ ናቸው አባባ ተስፋዬ። 96 ዓመቱ አባባ ተስፋዬ በእድሜ ምክንያት በመጣህመም ቤት ውስጥ ከዋሉ ወራት መቆጠሩን ቤተሰቦቻቸው ይናገራሉ። ስካትላንድ ድረስ ደግሞ ባልተለመደ ሁኔታ ከቤተሰቦቻቸው ጋር በደንብ ሲነጋገሩና ሲጫወቱ ቆይተው ዛሬ ከቀኑ 7 ሰዓት ላይ በመኖሪያ ቤታቸው ውስጥ ህይወታቸው ማለፉን ገልጸውልናል። የልጃቸው ባለቤት ወይዘሮ ወይንሸት ተሾመ ሁኔታቸውን እንዲገልጸውልናል።
አባባ ተስፋዬ በጣም ደስተኛ ነበሩ። ይህን ያህል ብዙም ጤናቸው ይጎዳል አይደለም፣ ያው እርጅና አደካክሟቸዋል። ከዛ በተረፈ ህመም ይህን ያህል የከፋ የለም። ዶክተር አስፋው እየመጣ ይንከባከባቸዋል። ቤት ውስጥም በጣም ጥሩ ዶክተር አላቸው። ሌሎችም ዶክተሮች አሉ፣ ይንከባከቧቸዋል። እያነጋገሩ ነው። ልጃቸውም ነበረ አቃጥሟቸው ጨራሱ ምን ብሎ
ወይዘሮ ወይንሸት ለአሜሪካ ድምጽ አያይዘው እንደገለጹት ለአባባ ተስፋዬ የተወሰኑ የአክብሮት ዝግጅቶች ተዘጋጅተውላቸው እንደሚያውቁና ቅዳሜ ዕለት ደግሞ ዩኒቲ ዩኒቨርሲቲ በህይወት ዘመናቸው ላበረከቱት አስተዋጽኦ የክብር ዶክትሬት እንደሰጣቸው ነው።
ሜዳሊያን ቆራሱን ስናረግላቸው የመጨረሻ ሽልማት ነው ብለው ነው ያሉ እና በጣም ደስተኛ ነበሩ። በጣም ተደስተዋል እና እሱን ደስታቸው እስከ መቼው መሪ አረሳውም። ከትንሽ ቀን ከቅዳሜ ቀን ጀምሮ የነበረው ሽልማት ካገኙ ቀን ጀምሮ ደስተኛ ነበሩ።
አባባ ተስፋዬ ሙዚቀኛም ነበሩ።
ዓለም በሽፍንፍን ስታፋጅ ኑረሽ ነቁብሽ መሰለኝ ፍጥረት ሁሉ ናቀሽ ይከቡሽ ጀመረ አሻንጉሊት ሆነሽ አንቺ ዓለም የሰው ልጅ ጭንቅላት ልቡን አደንቁረሽ ክፋትና ተንኮል ስም።
አባባ ተስፋዬ በወጣትነት እድሜያቸው የመድረክ ተዋናይ፣ ድምፃዊ፣ የሙዚቃ መሳሪያ ተጫዋች፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ የልጆች የተረት መጽሐፍ ጸሐፊና የምትሃት ባለሙያ በመሆን በዘርፈ ብዙ ሙያ አገልግለዋል። ከስራቸው ውስጥም በትውልድ ውስጥ ተቀርጾ የቀረው አገልግሎታቸው ለአርባ ዓመታት በኢትዮጵያ ቴሌቪዥን ያዘጋጁት የነበረው የልጆች ፕሮግራም ነው።
ደህና ሁኑ ልጆች፣ የዛሬ አበባዎች የነገ ፍሬዎች። ደህና ሁኑ ልጆች፣ ደህና ሁኑ፣ ደህና ሁኑ፣ ደህና ሁኑ፣ ደህና ሁኑ።
የአቶ ተስፋዬ ሳህሉ አስከሬን ቀብር መቼ እንደሚፈጸም ቤተሰቦቻቸው ወደፊት እንደሚያሳውቁ ገልጸውልናል። እኛም ሰፋ ያሉ ዝግጅቶችን ይዘን እንመለሳለን። የእናንተንም አስተያየቶች እናካትታለን። አባባ ተስፋዬን፣ አቶ ተስፋዬ ሳህሉን የምታስታውሱ ሁሉ የምታስታውሱባቸውን ሁኔታዎች በድምፃችሁም በጽሑፍም ላኩልን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን።
በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ28 ደቂቃ ነው። ቴክኒሻኑ ጀስቲን ትዋይት፣ ፕሮዲሰሯ ብርሃን ኃይሉ፣ የምናስተናግዳችሁ ሰሎሞን አባተና
ቆንጂት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ።
ሰላም ጤና ይስጥልኝ ውድ የቪኦኤ ፕሮግራም አዘጋጆች በሙሉ እንደምን አላችሁ? የከበረ ሰላምታዬን የማቀርብላችሁ የዘወትር አድማጫችሁ ከዚሁ ከአሜሪካን ከሚኒሶታ ስቴት ሲሆን ከሰሞኑን ባቀረባችሁ ዜና መሰረት በሙስና ወንጀል የታሰሩ ከፍተኛ የመንግስት ባለስልጣናትን በተመለከተ በቅርብ ጊዜያቶች ውስጥ የኢትዮጵያ መንግስት እየተነሳበት ያለውን ከፍተኛ የሆነ የህዝብ ተቃውሞች ለመቅረፍ ጥልቅ ተሀድሶ በማድረግ እርምጃ እንደሚወስድ ቃል መግባቱ የቅርብ ጊዜ ትዝታ ነው። ለዚህ ከፍተኛ ቅሬታን ከፈጠሩት ጉዳዮች መካከል የፍትህ ማጣት፣ የዲሞክራሲያዊ መብቶች መገደብ፣ ዜጎችን ያለ ፍርድ ማሰር፣ መግረፍ፣ ማፈናቀል እንዲሁም የስርዓቱና የአጋር ፓርቲዎች ዋነኛ መገለጫ የሆነውን ከላይ ከከፍተኛ የሚኒስትር ማዕረግ መስሪያ ቤቶች አንስቶ እስከ ታች የቀበሌ አስተዳደር ስር ያሉት መስሪያ ቤቶች እጅግ ስር የሰደደ የሙስና ተግባራት የሚፈጸምባቸው አስተዳደራዊ በደሎች መኖራቸውን ከማንም ያልተሰወረ ፀሐይ የሞቀው የአደባባይ ሚስጥር ነው። ታዲያ ቪዎች አሁን ታሰሩ የተባሉት የመንግስት ባለስልጣናት እንደኔ ግምት የደረጃ ለምድብ ሙሰኞች ሲሆኑ፣ እኔ ደግሞ እስከገባኝ ድረስ የህብረተሰቡ ጥያቄ ሁሉም ያችን ሀገር በሙስና የከተሏት ያላግባብ ስልጣንን በመጠቀም የበለጸጉ ሰዎች ሁሉ ተይዞ ለፍርድ ሲቀርቡ ነው ህብረተሰቡ በመንግስት ላይ እምነት የሚያሳድረው። አለበለዚያ የሰሞኑን የሙስና ዜና የሀገሬ ሰው እንደተረተው አህያውን ፈርቶ ዳውላውን እንደሚባለው የምስል የማስመሰል እርምጃ ከመሆን ባሻገር የረባ ፋይዳ እንደማያመጣ ምንም ጥርጥር የለም።
አሎ፣ ቮይስ ኦፍ አሜሪካ አማርኛ ፕሮግራም ከጀርመን ነው። ሰለሞን እባላለሁ። እንደምን ዋላችሁ? እንዴት ናችሁ? የ29 የቅዳሜ ፕሮግራም ሰብቼ ስለ ጎንደር ማህበር ያቀረቡት ጥያቄ አቶ አዲሱ የጠየቁት ጥያቄ በጣም የሚገርም ነው። ምክንያቱም የጎንደር ህብረት በአሁኑ ሰዓት ምን ይላል? ፕሮግራሙ ልክ ከወያኔ እንኳ ባልትናስነት ነው ማለት ፌዴራል ያምኑበታል። የፌዴራሉ በቋንቋ መሆኑ ቀርቶ በክፍለ ሀገር ቢሆን ነው ፌዴራሉ እና ክፍለ ሀገሩ ማንኛውም እዛ ተወልዶ ያደገ ሰው መመረጥም ሊቀመንበር የመሆንም መብት አለው። ከዚህ የተለየ የለም። አሁንም ቢሆን ከዚህ የተለየ ምንም እዛ ተወልዶ ያደገ ከአምስት ዓመት በላይ የተቀመጠ ይላል። ምን ልዩነት እንዳለው አልገባኝም። አንድ ሁለተኛ ይህን ሁሉ ሲጠቅሱ ማንኛውም ኢትዮጵያዊ የትም ቦታ የመኖር መብት አለው ብለን ነው የምንከራከረው እና ይሄ ነው ዋና ዓላማችን ይላሉ። እንዴ አሁን በቅርብ ጊዜ 15,000 የትግራይ ሰዎች እኮ ከአማራ ክልል ነው ያስወጣቸው። ስለዚህ እነሱ መብት ሳይገኝ በአማራ ክልል ሌላ ሰው መጥቶ ይቀመጣል ማለት ነው። ስለዚህ ይሄ ነው መጀመሪያ ለምን ትዘጉታላችሁ? ይሄ እየተረባበቁ ምናምን ምንም መፍትሄ አይመጣም። በዚህ
አስተያየቶቻችሁ ይቀጥላሉ። ነጂ ሀበሻ ነኝ ያሉ አድማጭ በኢሜይል አስተያየት ልከዋል። እንዲህ አሉ።
ከጎንደር ህብረት ለኢትዮጵያ አመራሮች ጋር ባደረጋችሁት ውይይት የክፍለ ሀገር ፌዴራላዊ አወቃቀርን በተመለከተ አዲሱ አበበ በሰጠው አስተያየት ጠቃሚ እንዳልሆነና የዘር ባህሪ እንዳለው አድርጎ ደጋግሞ ሲያቀርብ በመስማቴ አዝኛለሁ ይላሉ ነጂ ሀበሻ ነኝ ያሉት አድማጭ። አቶ አዲሱ ለመሆኑ ኢትዮጵያ በክፍለ ሀገር የመተዳደር ታሪኳ አዲስ ነገር ነው ወይ? መቼም ይህንን አትኸው ከሆነ አድማጭ ይፍረድ ሲሉም ቀጠሉ። አሁንም ቢሆን የክፍለ ሀገር አስተዳደር ዘርን ብሔርን ስለማይቆጥር እንደ ጥንቱ ቢተገበር ሁላችንንም ተዋደንና ተፈቃግረን ያኖረናል ብለዋል።
ቀጥሎ ያለው አስተያየቴ አሉና ቀጠሉ ነጂህ ሀበሻ በሁለተኛ ነጥባቸው ለጎንደር ህብረት ለኢትዮጵያ አመራር አባላት ነው። እንደኔ በጎንደር ክፍለ ሀገር የሚኖር ሁሉ ጎንደር ስለኖረ የግድ ጎንደር የሆነ እንዲኖር አይጠበቅም። እኔም የዚሁ ክፍለ ሀገር ተወላጅ ስሆን ይህንን አስተያየታችሁን እኔም ሆንኩ በሚሊዮኖች የሚቆጠር ነዋሪ አንቀበለውም። እንዲህ አይነት ሐሳብ ደጋግማችሁ እንዳታቀርቡ አደራላለሁ። ጎንደር ከየትም ዘር ይወለድ ከየትም አካባቢ ይምጣ ማንነቱ ተጠብቆለትና ተከብሮለት የሚኖርባት ሀገር እንጂ እናንተ እንዳላችሁት ጎንደሬ ነኝ የሚልባት ወይም ጎንደሬነት በግድ የሚለጠፍባት ሕዝብ ያለባት ሀገር አይደለችም። አትሳሳቱ። በዚህማ ከዘመኑ ገዢዎች በምን ተለያችሁ? ነጂ ሀበሻ የኢሜይል አስተያየታቸውን ቋጩ።
አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ነው እንጂ የምልከው እኔ አልደውልም ካላችሁ ደግሞ አድራሻችን horn@voanews.com ነው። ላኩልን።
የዜናና የትንታኔው መጽሔት አስተያየቶቻችሁን የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃን ጋብዛችሁ ሰው ሆይ ስማ
ሆይ ስማ ሰው ሆይ ስማ ሰው ሆይ
ሰው ሆይ ስማ፣ በተስፋዬ ሳህሉ። ወደ ተከታዩ ቅንብራችን እናልፋለን። ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ በትላንቱ ቦጎታ ኮሎምቢያ ግማሽ ማራቶን ኢትዮጵያዊው ፈይሳ ሌሊሳ፣ በወንዶቹ ብሪጅት ኮስጊ ከኬንያ በሴቶቹ ድል ተቀዳጅተዋል። ከፊታችን አርብ ጀምሮ ለንደን በምታስተናግደው በ16ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያውያን የሚሳተፉባቸው ውድድሮች ፕሮግራም ይፋ ሆኗል። የእግር ኳስ፣ የቅርጫትና የሌሎች ስፖርት ዜናዎችንም ይዘናል። አብራችሁን ቆዩ። በኦሎምፒክ የብር ሜዳሊያ ተሸላሚው ኢትዮጵያዊው ፈይሳ ሊሌሳ ትላንት ቦጎታ ኮሎምቢያ ያሸነፈበትን 18ኛውን የግማሽ ማራቶን ሩጫ ውድድር ዜና አላስቀድም። ፈይሳ የኬንያውን ፒተር ኪሩይና ሌላውን ኢትዮጵያዊ አትሌት ሹራ ቂጣታን በ9ና በአንድ ደቂቃ ከ10 ሴኮንድ ቀድሞ ነው የገባው። በሴቶቹ የ37 ዓመት ዕድሜ ያላት አንጋፋዋ ሯጭ ብሪጅድ ኮስጊ በ1:12:14 በመግባት ከፍተኛ ድል ተቀዳጅታለች። በዚህ ውድድር ከአንደኛ እስከ አራተኛ ተከታትሎ የገቡት ሁሉም የኬንያ አትሌቶች ናቸው። መስከረም አሰፋ ከኢትዮጵያ በአምስተኝነት አጠናቃለች። እንደገና ወደ ወንዶቹ ስመለስ በመጀመሪያዎቹ 5 ኪሎ ሜትሮች 9 አትሌቶች ነበሩ ከ15:50 በታች የሮጡት። 10ኛው ላይ ቀንሰው ታዩ። ከ15ኛው ኪሎ ሜትር ወዲህ ግን ሁለቱ ብርቱ ሯጮች ፈይሳና ቼሮዌት ቀሩ። በመጨረሻም በ2015 እንደ አውሮፓውያን ዘመን አቆጣጠር የኒውዮርክ ማራቶን አሸናፊ ስታንሊ ቢዮት በአራተኝነት ሲያጠናቅቅ ፈይሳ፣ ቼሮዌትና ሹራ ከአንደኛ እስከ ሦስተኛ ያለውን ስፍራ ወስደዋል። በሌላ የአትሌቲክስ ስፖርት ዜና በለንደኑ 16ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያውያን አትሌቶች የሚሳተፉባቸውን ውድድሮች ፕሮግራም ባጭሩ አስተዋውቃለሁ። የኢትዮጵያ አትሌቲክስ ፌዴሬሽን ባሰራጨው ዜና መሠረት 40 አትሌቶች ናቸው ኢትዮጵያን የሚወክሉት። በወንዶች 800 ሜትር መሐመድ አማንና ማሙሽ ሌንጮ፣ በ1500 አማን ዎቴ፣ ሳሙኤል ብርሃኑና ቴሬሳ ቶሎሳ፣ በ3000 መሰናክል ጌትነት ዋሴ፣ ተስፋዬ ሰቦቃና ተስፋዬ ድሪባ፣ በ5000 ሙክታር ኢድሪስ፣ ሰለሞን ባረጋ፣ ዮሚፍ ቀጀልቻና ሃጎስ ገብረ ሕይወት፣ በ10000 አባዲ ሐዲስ፣ ጀማል ይመርና አንዱ አምላክ በልሁ ሲሆኑ በማራቶን ታምራት ቶላ፣ ጸጋዬ መኮንንና የማነ ጸጋዬ ይሮጣሉ። በሴቶቹ 800 ሜትር ሀብታም አለሙ፣ ቆሬ ቶላና ማህሌት ሙሉጌታ፣ በ1500 ገንዘቤ ዲባባ፣ ጉደፌ ጸጋዬ፣ በሱ ሳዶና ፈንቱ ወርቁ፣ በ3000 መሰናክል ሶፊያ አሰፋ፣ ቴነሽ ዲሮ እና ብርቱካን ፈንቴ፣ በ5000 አልማዝ አያና፣ ገንዘቤ ዲባባ፣ ሰንበሬ ተፈሪና ለተሰንበት ግደይ፣ በ10000 አልማዝ አያና፣ ጥሩነሽ ዲባባና ዲራ ዳዲ፣ በመጨረሻም በማራቶን ብርሃኔ ዲባባ፣ ሹሬ ደምሴ፣ አሰለፈች መርጊያና ማሬ ዲባባ ይሳተፋሉ። ለሁሉም መልካም ዕድል እንመኛለን። አራት አሜሪካውያን የቅርጫት ኳስ ኮከቦች ለኢትዮጵያ ወጣቶች ሥልጠና እየሰጡና ልምዳቸውን እያካፈሉ መሆናቸው ተገልጿል። እስክንድር ፍሬው በኢትዮጵያ አሜሪካን ኤምባሲ የሕዝብ ግንኙነት ኃላፊ የሆኑትን ዴቪድ ኬነዲን አነጋግሮ ተከታዩን አጭር ዘገባ ልኮልናል።
በአዲስ አበባ የሚገኘው ኤምባሲ የቅርጫት ኳስ ኮከቦቹን ወደ ኢትዮጵያ ያስመጣው ከአሜሪካ ብሔራዊ የቅርጫት ኳስ ማህበር ኤንቢኤ ጋር በመተባበር ነው። እናም ሮንዳይ ሆሊስ ጃፈርሰን ከብሩክሊን ጌትስ፣ ሲጄ ማኮላ ከፖርትላንድ ትሬይ ብሌዘርስ እንደዚሁም ሮሻ ብራውን የክሊቭላንድ ሮኬትስ የቀድሞ ተጫዋች በኢትዮጵያ ይገኛሉ። ከምድረ አፍሪካ ኮንጎ የተገኘው በዩናይትድ ስቴትስ ቅርጫት ኳስም ነጥሮ መውጣት የቻለው ዲኬምቤ ሙቶምቦም ወደ አዲስ አበባ የመጣ ሌላው የቀድሞ ኮከብ ተጫዋች ነው። የነዚህ የቅርጫት ኳስ ኮከቦች የመጀመሪያ መርሃ ግብር በመቶዎች የሚቆጠሩ ኢትዮጵያውያን ወጣቶችን ተጠቃሚ ያደረገ መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ የህዝብ ግንኙነት ኃላፊ ዴቪድ ኬኔዲ ለአሜሪካ ድምጽ ገልጸዋል።
ከኢትዮጵያ ቅርጫት ኳስ ማህበር ጋር በጣም በቅርበት እየሰራን እንገኛለን። እናም አሜሪካውያኑ ኮከቦች በሳምንቱ መጨረሻ ቀናት ማለት ቅዳሜና እሁድ በብዙ መቶዎች ለሚቆጠሩ ወጣቶች ሰፋ ያለ ስልጠና ሰጥተዋል። በጣም አስደሳች ነበር። ከዚያ በኋላ ደግሞ ለተመሳሳይ ፕሮግራም ወደ መቀሌ ተጉዘዋል። ዛሬ ጠዋትም ያንን ጀምረዋል።
ከዚያ በተጨማሪ ግን ለወጣቶች የምክክር መድረክ አዘጋጅተዋል። እናም ይህ ቅርጫት ኳስ ብቻ አይደለም፣ እነዚህ ሰዎች መሪዎች ናቸው። አንዳንዶቹ እዚህ የደረሱት አስቸጋሪ ሁኔታዎችን ተቋቁመው ነው። ለወጣቶች እውነተኛ ማነቃቂያ ናቸው። ወጣቶቹ ቅርጫት ኳስ መጫወት ይሁን ዶክተር ወይም መምህር መሆን ይፈልጉ፣ ኮከቦቹ በጣም ማነቃቂያ ናቸው። በአፍሪካ ደረጃም ጠንካራ የሆነ የኤንቢኤ ፕሮግራም መኖሩን ያስታወሱት ዴቪድ ኬኔዲ በኢትዮጵያ ያለው የፕሮግራም ደረጃ በአንዳንድ የአህጉሪቱ አገራት ካለው ጋር ተስተካክሎ ማየት ህልማቸው መሆኑን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። እዚያው አዲስ አበባ እንቆያለን። ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል በሳምንቱ ማብቂያ የተካሄዱ ዓለም አቀፍ የእግር ኳስ ግጥሚያዎችን ውጤትና የተያያዙ ዜናዎችን ያካፍለናል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። አጠር ባለው የእግር ኳስ ዜና የእንግሊዙ አርሴናል ባዘጋጀው ዓመታዊ የኤምሬትስ ዋንጫ ትናንት ሲጠናቀቅ የውድድሩ አዘጋጅ አርሴናል ዋንጫውን አስቀርቷል። በፍጻሜ የደረሱት አርሴናልና የስፔኑ ሲቪያ ነበሩ። በውጤቱ ሲቪያ 2-1 ወጥቷል። አርሴናል ዋንጫውን ለማግኘት የበቃው ቀደም ሲል በነፊካን 5-2 በማሸነፍና ውድድሩ ደንብ መሰረት ብዙ ባገባ በሚል አርሴናል ባለው የጎል ብልጫ ዋንጫውን ወስዷል። በዘንድሮ የኤምሬትስ ዋንጫ አርሴናልን ጨምሮ 4 ቡድኖች ተሳታፊ ሆነዋል። በሌላ በኩል ደግሞ የአውሮፓ ታላላቅ ሊጎች በአቋም መለኪያ ጨዋታዎችና በተጫዋቾች የግዥና ሽያጭ ዝውውር ላይ ተጠምደዋል። የተጫዋቾች የዝውውር በስኮት የጊዜ ገደቡ ከመዘጋት በፊት አስገራሚና ትልልቅ ዝውውሮች ተከናውነዋል። ማንቸስተር ሲቲ 3 ተከላካዮችንና 1 አማካይ ተከላካይ በ220 ሚሊዮን ዶላር የመከላከያውን መስመር የብረት አጥር አድርጎ ማጠናከሩ ተዘግቧል። ባለፈው ዓመት በእንግሊዝ ፕሪሚየር ሊግ ጎልቶ የወጣው የኤቨርተኑ ሮማኑ ሉካኩ በ75 ሚሊዮን ዶላር ወደ ማንቸስተር ዩናይትድ ተዛውሯል። ከሁለቱ ማንቸስተሮች ሌላ የፈረንሳይ ሊግ አን ፒኤስጂ፣ ፓሪስ ሴንት ጀርመን የጊዜ ሪኮርድ በሆነ ሂሳብ የባርሴሎናውን ኮከብ ኔይማርን በ195 ሚሊዮን ዶላር ለማዘዋወር ድርድሩን እንዳገባደደ በስፋት እየተዘገበ ነው። ግዙፉ የኔይማር የዝውውር ዜና እና ሌሎችም አስገራሚ ዝውውሮች በያዝነው ሳምንት ይፋ ይሆናሉ። በእኔ በኩል ያለው ይኸው ነው ሰለሞን።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
የሰኞ ምሽት ዝግጅታችን ይቀጥላል። የተከበራችሁ አድማጮች፣ አሁን አፍሪካ ነክ ርዕሶች ይቀርባል። የዛሬው አፍሪካ ነክ ርዕሶች ፕሮግራም ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ በቅርቡ ታትሞ የወጣውን መጽሐፍ ከጻፉት ሳይንቲስት ታደሰ ንጋቱ ጋር የተካሄደ ቃለ ምልልስ ይቀርባል። አዘጋጅና አቅራቢ አዳነች ፍሳዬ ነች።
በመጀመሪያ አቶ ታደሰ ንጋቱ ለጊዜውና ለትብብሮ እናመሰግናለን። አስቀድመው ግን ስለ ሙያውና ስራው ቢነግሩን።
አዳነች፣ እኔም አንቺንና ባልደረቦችሽን ቪኦኤን ከልብ አመሰግናለሁ። አሁን ለሰጣችሁኝ እድል ብቻ ሳይሆን ለዘመናት የኢትዮጵያን ሕዝብ ትምህርትና ጥሩ ጥሩ ዜናዎች ስታካፍሉ መቆየታችሁ ምስጋና ይድረሳችሁ። ለሰጠሽኝ ምድል በጣም አመሰግናለሁ።
እሺ፣ እግዜር ይስጥልን።
ሞያዬ እንግዲህ ማቴሪያል ሳይንስ ነው ያጠናሁት። የምሰራውን በዛ ነው። አሁን እንግዲህ ወደ 33 አመት አካባቢ ነው በምርት ምርምርና ማዳበር ላይ ነው። እናንተ እንኳን ፈረንጅኛ እንዲቀላቀል ቪኦኤ ውስጥ አትወዱም፣ ግን ሪሰርች ኤንድ ፕሮደክት ዴቨሎፕመንት ይሉታል። እዚህ ማቴሪያል ሳይንስ እንግዲህ በተራራ ነገር ድንጋይ ለምን ድንጋይ ሆነ፣ ብረት ለምን ብረት ሆነ፣ ፕላስቲክ ወይም ፕላስቲክ ለምን ፕላስቲክ ሆነ የሚለውን ጥያቄ ከስር ከአቶም እና ከሞለኪል ጀምሮ የሞለኪሎች ወይ አቶሞች አወቃቀር እያጠና በዛ መሰረት ህብረተሰብ የሚፈልጋቸውን ቁሳቁሶች ማምረት እና ለገበያ ማቅረብ ነው። እንግዲህ በዛ ለተሰማሩ ኢንዱስትሪዎች የሚያገለግለው ማለት ነው። ያ የተውጣጣው ከፊዚክስ ከኬሚስትሪ፣ አሁን ደግሞ ባዮሎጂም እየተቀላቀለበት ነው እና ብዙ ነገሮችን የሚነካካ ሳይንስ እና ኢንጂነሪንግ ነው። ያ በዛ በኩል ነው የምሰራው ማለት ነው።
የት መስሪያ ቤት ነው የሚሰሩት?
ለብዙ ጊዜ 3M የሚባል ኩባንያ ነው። በተለያዩ ነገሮች ይታወቃል። ወደ 50,000 አካባቢ የተለያዩ እንትኖች የሚያደርግ ትልቅ ካምፓኒ ነው። ወደ 100,000 ሰዎች እና የተለያዩ ክፍለ ዓለሞች የሚንቀሳቀስ ድርጅት ነው።
አሁን ወደ መጽሐፎ እንሂድና እንግዲህ ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ ታትሞ የወጣው መጽሐፎ ቴክኖሎጂ በየደረጃው በሰው ልጅ ታሪክ አዎንታዊ ለውጥ በማምጣት ረገድ ወሳኝ ሚና እንዳለው በሰፊው ዘርዝሮ ስለ ኢትዮጵያ ቴክኖሎጂም ሰፋ አድርጎ ያብራራልና እናተኩረው በኢትዮጵያ ላይ ነው። ግን አሁን ቴክኖሎጂ በሰው ልጅ እድገት ላይ ስለነበረው ሚና ብንጀምርና እሱን ቢያብራሩልን።
ቴክኖሎጂ ሰዎች የሚሰሩት ስራ ነው እና ህብረተሰብ ውስጥ የሚካሄድ ነው። ህብረተሰብ ደግሞ እንደ ህብረተሰብ ራሱን ሲያሰባስብ ስራ ክፍፍል ይኖረዋል። አንድ ህዝብ እንደ ሀገር እንዲያድግ ኦፍኮርስ ደህና አስተዳደር ወይም አስተዳደር ያስፈልገዋል። ከዛ ደግሞ እነዚህ አስተዳደር ውስጥ ያሉ ሰዎች ሆኑ ሌሎች ጤናማ እና እውቀት ያላቸው መሆን ያለባቸው ማለትም ትምህርት ያስፈልጋል ማለት ነው። ጤናም ያስፈልጋል ማለት ነው። ትምህርትና ጤና ደግሞ እንዲኖር ምግብና ኢኮኖሚ ያስፈልጋል። ይሄ ደግሞ ሊሆን የሚችለው ከመሰረቱ ሲመረት ነው። ለማምረት ደግሞ ማለትም ኢኮኖሚውን ለማንቀሳቀስ ቴክኖሎጂ ያስፈልጋል። ህብረተሰብን ህብረተሰብ የሚያደርገው ስራ ነው ብለናል። ስራ ደግሞ በቴክኖሎጂ ነው የሚደገፈው። ድሮ ፍሬ ለቃቢው አዳኙ ስርዓት እንድንወጣና እንደ ህብረተሰብ እንድንሰፍር ትልቁ እርምጃ ያው ወደ እርሻው መሄዱ ነው። ከእርሻ በፊት ግን ሰዎች ለብዙ መቶ ሺህ ዓመታት ሲወድቁ ሲነሱ ከትንንሽ ሹል ድንጋዮች ጀምሮ እንጨት ከመጥረብ በኋላም ሰዓትን አግኝተው ጭቃን በማቃጠል ሸክላ እየሰሩ በሸክላው ተጠቅመው እንትን ሲሉ እንደዛው ደግሞ እያሉ እዛው ሰዓቱ አካባቢ ብረት ወይም ደግሞ እንደ ሸክላው የማይፈረከስ ቁስ አካል ሲያዩ ይሄ ደግሞ ምንድን ነው በሚል ብረትንም አግኝተው ከዛ እንደምታስታውሽው የነሐስ ዘመን የብረት ዘመን እየተባለ ሰዎች የተለያዩ መሳሪያዎችን በተለያዩ ንጥረ ነገሮች እየሰሩ ግብርናና ከብት ማርባትም ይለመዳል። ይሄም እንግዲህ ቴክኖሎጂ ነው። እነዛ እንግዲህ ወደ ከተማ አመጡን። ከተማ ደግሞ በርካታ ሰው ሲኖር ስለ ተፈጥሮ መመርመር፣ ስለ ሳይንስ፣ ስለ ጨረቃ፣ ስለ ህይወት ትርጉም ሁሉ እንትን ያሉት ሰው እየከተመ ከመጣ ወዲህ ነው። ቴክኖሎጂ ለህብረተሰብ በጣም ወሳኝ ነው የሚባለውም ለህብረተሰብ አስፈላጊ የሆኑ ነገሮችን ከማዘጋጀት አኳያ ነው።
በሌላ በኩል ደግሞ እንግዲህ መርከቦችን የመሳሰሉ በተለይም የባህር ላይ ጉዞ የሰጠው የቴክኖሎጂ ውጤት ቅኝ ግዛትና ባርነት እንዳስከተለ መጽሐፎ ያስረዳልና እስቲ ስለዚህ ጉዳይ ያብራሩልን።
ለነገሩ ቴክኖሎጂ መጀመሪያ ስር የሰደደው ወደ ደቡቡ ነው፣ ወደ አፍሪካ፣ ወደ ቻይና፣ ህንድ፣ ትልልቅ ወንዞች የነበሩበት አካባቢ ያው አንዱም አባይ አስተዋጽኦ አለው ለግብጽ። እንደዛ ያለ ያው ወደ አውሮፓ ተላለፈና አውሮፓኖች ደግሞ በነበረው የመሬታቸውም ልማትና አስተዳደራቸው ከሞላ ጎደል ስቴብል መሆን ቴክኖሎጂን ጥቅም እንዲረዱና እንዲያስፋፉ ረድቷቸዋል።
የነ ቻይናንና የነ መሰፖታሚያን አንስተዋል። እና በዛን ጊዜ የቴክኖሎጂው ይዘት ምን ነበረ? ምን ይመስል ነበረ? ከአውሮፓ በፊት በእነሱ አካባቢ ነው የጀመረው ብለዋል አሁን ሲጠቅሱና፣ ምን ይዘት ነበረው?
ቴክኖሎጂ ዓለም አቀፍ ነው። በዛም ጊዜም ቢሆን እንግዲህ በንግድ በምን ሰዎች ኢንፎርሜሽን እየተለዋወጡ ቴክኖሎጂም እየተለዋወጡ አንዱ ማያውቀው ሌላው እያወቀ፣ አሁን ለምሳሌ ቻይናዎች የሚታወቁት በባሩድ ቴክኖሎጂ ነው። አረቦችም ግብርናንም ጀምረው በሂሳብ በተለያየ ምሳሌ የህዋን በማጥናት አመታዊ ጊዜዎችን በመከፋፈል እነሱም አስተዋጽኦ ያደረጉት አሉ። እንግዲህ ቴክኖሎጂ በመሰረቱ አንዱ በአንዱ ላይ የተገነባባ የሚያድግ ነው እና በዛን ጊዜ የነበሩ ቻይናም ሆነ ሜሶፖታሚያ ወይም ግብጽ የነበሩ ቴክኖሎጂዎች ያደጉ አይደሉም። ግን በጊዜው የነበረውን ችግር እየፈቱ እየሄዱ ያሉ ነበሩ። በኋላ እንግዲህ በንፋስ እና በውሃ ለሚንቀሳቀስ ሞተሮች እየመጡ ሲሄዱ ግብርናው እየተስፋፋና ህብረተሰቡ ከበቂው በላይ እያመረተ ሲመጣ በሂደት ውስጥ እንግዲህ አሁን እንደዚህ እያሳጠርን የምናወራው የብዙ መቶ እና የሺዎች ዓመት እንግዲህ መርከብ ገና ከነ ግሪክ ጊዜ ሁሉ ጀምሮ የነበረ እንትን ነው። በዛ ላይ ግን እየተሻሻለ ይመጣና ወደ 14ኛው ክፍለ ዘመን እነ ፖርቱጋል ይወስዱታል።
አድማጮች፣ ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ መጽሐፍ አሳትመው ለንባብ ካበቁት ሳይንቲስት አዲሰ ንጋቱ ጋር የተደረገው ቃለ መጠይቅ አላበቃም። በመጪው ሳምንት ሰኞ ሁለተኛው ክፍል ይቀርባል። እስከዛው ግን በደህና ቆዩ።
አድማጮች፣ ዝግጅታችን ይቀጥላል። ተከታዩ ፕሮግራም ጤና ነው። አዘጋጅና አቅራቢ ሰሎሞን አባተ።
በትግራይ ክልል ከሰኔ አጋማሽ አንስቶ በተቀሰቀሰ የአጣዳፊ ተቅማጥና ትውከት ወረርሽኝ እስካሁን የሁለት ሰው ሕይወት መጥፋቱን የክልሉ ጤና ቢሮ አስታውቀዋል። በወረርሽኙ ከሦስት መቶ በላይ ሰው መጎዳቱንና ክልሉ ከመቀሌ ሆስፒታልና እዚያው መቀሌ ከሚገኘው አይደር ሆስፒታል ተወርዋሪ ቡድኖችን ልኮ የሕክምና አገልግሎት እየሰጠ መሆኑን የጤና ቢሮ ምክትል ኃላፊ አቶ ጎይቶም ጊጋር ለአሜሪካ ድምፅ ተናግረዋል። ኃላፊው አክለውም በንጹሕ ውሃ እጥረት፣ በክረምቱ ዝናብ፣ በንጽህናና ጽዳት ጉድለት ምክንያት በሰሜን ምዕራብ ዞን የተቀሰቀሰው የአተት ወረርሽኝ ወደ ደቡብ ምስራቅ ዞንና መቀሌ መዛመቱን አመልክተው በወረርሽኙ ክፉኛ በተጠቃችው የክልሉ ዋና ከተማ መቀሌ ከ170 ሰው በላይ መጎዳቱንና ከሞቱት መካከልም አንዱ የመቀሌ ነዋሪ መሆኑን ገልጸዋል። ወረርሽኙ በቁጥጥር ስር መዋሉን የጤና ቢሮ ምክትል ኃላፊ አመልክተዋል። ወደፊት ዝርዝር ዘገባ ይዘን እንመለሳለን። በአማራ ክልልም በተመሳሳይ ሁኔታ በስድስት ወረዳዎች ውስጥ የተቀሰቀሰው አተት አሁን የሚገኝበትን ሁኔታ ለመጠየቅ ወደ ክልሉ የጤና ቢሮ ኃላፊ ተደጋጋሚ ጥሪዎችን አድርጌ ነበር። ለጊዜው ስልካቸው አልተነሳም። ባገኘኋቸው ጊዜ ተጨማሪ መረጃ ይዤ እመለሳለሁ። የአየር ንብረት ለውጥ ለወባ መተላለፍ ዋነኛ አድራሽ እየሆነ ነው። ወባ ወትሮ ሊተላለፍባቸው የማይችሉ የነበሩ በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ምክንያት ለቢንቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎች አመልክተዋል። በዩናይትድ ስቴትስ ሜን ዩኒቨርሲቲ ተመራማሪዎች የወጣ ሪፖርት እንደሚጠቁመው በዚህ መሠረት ወባ የኢትዮጵያን ደጋማ አካባቢዎች ሊያጠቃ ይችላል። ላለፉት 25 ዓመታት በተካሄዱ ተከታታይ ጥናቶች መሠረት ለወባ ተጋላጭ የሚሆኑት አካባቢዎች ከወትሮዎቹ ቆላማ ስፍራዎች እስከ 100 ሜትር ከፍታ ድረስ የሚገኙ ስፍራዎችንም ሊሸፍን እንደሚችል ተነግሯል።
በኢትዮጵያ ተፈጥሮ ያኖረቻቸው የመከላከያ ወሰኖች እየተደፈሩና እየተሸረሸሩ ናቸው።
የሜን ዩኒቨርሲቲው የአየር ንብረት ለውጥ ጥናት ኢንስቲትዩትና የመሬትና የአየር ንብረት ሳይንሶች ትምህርት ቤት ባልደረባ ብራድፊልድ ሊዮን ከባልደረባ ሳሌም ሶሎሞን ጋር ባደረጉት ቃለ ምልልስ ነው ይህንን የተናገሩት። ወባ አምጪ የሆኑ ሁለት ዋነኛ የሚባሉ ጥገኛ ሕዋሳት ለመራባትና ለመተላለፍ ከ15 እስከ 18 ዲግሪ ሴልሺየስ የሚደርስ ተከታታይ የሙቀት መጠን እንደሚፈልጉና ወይና ደጋና ደጋማዎቹ አካባቢዎች ለዚህ አይነት የሙቀት መጠን እየተጋለጡ መሆናቸውን ጥናቶቹ አሳይተዋል። ኢትዮጵያና ኢትዮጵያ በምትገኝበት አውራጃ ውስጥ ያሉ አካባቢዎች ሙቀት በየ10 ዓመታት በ0.2 ዲግሪ ሴልሺየስ እየጋለ መሆኑን አጥኚዎቹ አመልክተዋል።
Slowly happening is the conditions, at least in terms of temperature, that are suitable for malaria are slowly creeping up into higher elevations of, in this case, the Ethiopian highlands.
በዝግመት እየተፈጠረ ባለው ሁኔታ ለወባ ተጋላጭ ሁኔታ አካባቢዎች በዚህ አጋጣሚ ኢትዮጵያ ውስጥ ቀስ በቀስ ከፍ ወዳሉ አካባቢዎች እየተንፏቀቁ ናቸው። ይሁን እንጂ በመላ የሐሩሩ አውራጃ ደጋማ አካባቢዎችም ተመሳሳይ ሁኔታ ይፈጠራል።
በዚህም ምክንያት ኢትዮጵያ ውስጥ ብቻ ቀድሞ ከወባ ተጠብቀው የነበሩ 6 ሚሊዮን ሰው የሚኖርባቸው ደጋማ የነበሩ አካባቢዎች ዛሬ ለሕዋሱ መራቢያና መኖሪያነት ለበሽታው መንሰራፊያነት የተመቹ መሆናቸውን የነ ዶክተር ብራድፊልድ ጥናት ያሳያል። ሆኖም እስካሁን ያለው የሜቴዎሮሎጂ ወይም የአየር ጠባይ ጥናት ሁኔታ አመላካች እንጂ በደጋማዎቹ አካባቢዎች በወባ ተይዞ የተገኘ ሰው ስለመኖሩ እርግጠኛ ለመሆናቸውን የጠቆሙት ብራድፊልድ ሁኔታው ግን ከመፈጠር የራቀ እንዳልሆነ ተናግረዋል። ይህንን ስጋት መጠቆም አደጋውን ቀድሞ ለማየት ለመከላከልና ለመቆጣጠር እንደሚያግዝ ተመራማሪዎቹ አመልክተው ወባን ጨርሶ ከምድር ለማጥፋት የተጠናከሩ ጥረቶች ይቀጥላሉ የሚል ተስፋ ብቸኛው መድህን መሆኑን አስገንዝበዋል።
I do not like broccoli. And I haven't liked it since I was a little kid. And my mother made me eat it. And I'm president of the United States.
አበባ ጎመን ብሮኮሊ አልወድም። ትንሽ ልጅ ከነበርኩበት ጊዜ አንስቶም አልወደውም ነበር። እናቴ ግን ታስበላይ ነበር። አሁን የዩናይትድ ስቴትስ ፕሬዝዳንት ነኝ። ከእንግዲህ አበባ ጎመን ብሮኮሊ አልበላም።
ምንኛ ተሳሳቱ ፕሬዚደንት ቡሽ። የዩናይትድ ስቴትስ 42ኛው ፕሬዚደንት ጆርጅ ዋከር ቡሽ የዛሬ 27 ዓመት ነበር ይህንን የተናገሩት። የዛሬን የአበባ ጎመንን ጥቅም እንዲህ የሚያጋልጠውን ጥናት ውጤት ሲሰሙ መቼም ሳይቆጩ አልቀሩም፣ ለአባባላቸውም ላለመብላታቸውም። ይህ ብሮኮሊ አበባ ጎመን ሳልፎራፌን የሚባል የተፈጥሮ ቅመም ወይም ንጥረ ነገር አለው። ለስኳር ህሙማን በሚሰጡ መድኃኒቶች ውስጥ ከሚጨመረው ሜትፎርሚን ከሚባል በደም ውስጥ የሚገኝ የስኳር መጠንን የሚቀንስ ቅመም ጋር ተመጣጣኝ ወይም ተመሳሳይ ተግባር አለው። በዓለም ዙሪያ ታዲያ ሜትፎርሚን በኩላሊታቸው ላይ የጎን ጉዳት ሊያስከትልባቸው ወይም የጨጓራ መታወክ ሊፈጥርባቸው ለሚችል ታይፕ 2 ዳያቤቲስ ወይም ሁለተኛው አይነት በደም ውስጥ የስኳር መጠን መዋዠቅ ችግር ላለባቸው ቁጥራቸው ከ300 ሚሊዮን በላይ ለሆነ ሰዎች ታላቅ ዜና ነው።
We think this is very exciting because there have been so many claims over the years of different
ይህ በጣም አስፈንዳቂ ይመስለናል። ምክንያቱም የተለያዩ የምግብ አይነቶች ወይም በምግቦች ውስጥ የሚገኙ ይዘቶች በጤና ላይ የተለያየ ጫና እንዳላቸው ብሶቶችን ስንሰማ ቆይተናል። አሁን በዳያቤቲስ 2 በሁለተኛው አይነት የስኳር ህመም ላይ በሳይንሳዊ መንገድ የተረጋገጠ ማስረጃ ጨብጠናል።
ስዊድን የሚገኘው የላንድ ዩኒቨርሲቲ የስኳር ህመም ማዕከል ባልደረባው ዶክተር አንድሬስ ሮዘንግሪን እና ቡድናቸው በ97 የስኳር ህሙማን ላይ ለ12 ሳምንታት ካካሄዱት ጥናት በኋላ በደም ውስጥ የግሉኮስ መጠንን በሚቆጣጠረው HA1C የሚባል አካል ላይ በ10% ዝቅ ማለቱን አስተውለዋል። የነ ዶክተር ሮዘንግሪን ቀጣይ ሙከራ ወደ ስኳር ህመም ገና ባልገቡ ነገር ግን ደጅ ደጁን በሚሽከረከሩ ሰዎች ላይ ብሮኮሊ ወይም አበባ ጎመን ሊኖረው የሚችለውን ውጤት ማጥናት ነው። በርግጥ ከአንድ ሁለት ራስ ወይም ጉርሻ የሚፈልገውን ውጤት ማግኘት ባይቻልም ጉዳት ላይኖረው ምን አለ ብሮኮሊ በዕለት ዕለት አመጋገባችን ውስጥ ደህናውን ስፍራ ቢይዝ። ሳይንቲስቶቹ ግን ከአበባ ጎመን ውስጥ ሳልፎራፌንን ነጥለው ያወጡ በእንክብልና ተጨማሪ ምግብ መልክ ለማቅረብ ሐሳብ ያላቸው ይመስላል። የስነ ምግብና ጤና ሰዎች ግን የነ ዶክተር ሮዘንግሪንን ጥናት ሪፖርት ከሳይንስ ትራንስሌሽናል ሜዲሲን መጽሔት ታገኙታላችሁ። ጤና ይስጥልኝ።
የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
ፕሮዲውሰሯ ብርሃን ኃይሉ፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ደግሞ ስናስተናግዳችሁ ያመሸ ነው ሰሎሞን አባትና
ቆንጂት ታየነን። አብራችሁን ስላመሻችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና
ደሩ። The Voice of America.